አንደኛ ቆሮንቶስ ከቁጥር 14 ጀምሮ እስከ ቁጥር 16 ድረስ ያለውን እናነብና ከዛ እንቀጥላለን። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ እስከ ቁጥር 16 ድረስ ያለው የመጨረሻው አንቀጽ ማለት ነው። እሱን እናነባለን። ከቻላችሁ ቆም ብለን እናነባለን። ቁጥር 14 ለፍጥረታዊ ሰው መንፈሳዊ ያልሆነ ሰው ይለዋል አዲስ መደበኛ ትርጉም አይቲንክ ጥሩ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ምዕራፍ ሁለት ላይ በተለይ ከቁጥር 6 ጀምሮ ያለውን ክፍል ነበር ባለፈው ሳምንት የጀመርነው እና ያነሳናቸውን ዋና ዋና ሀሳቦችና የቀሩን ትንሽ ነገሮች አሉ። እነሱን ቶሎ ቶሎ ልነግራችሁ ሞክራለሁ። ባለፈው ሳምንት የጀመርነው ምዕራፍ 2 ከቁጥር 6 ጀምሮ ሀሳቡ እስከ ምዕራፍ 3 ቁጥር 4 ድረስ ይደርሳል። ስለ መንፈሳዊ ጥበብ ነው፣ ስለ መስቀሉ ጥበብ ነው። ይሄ የሆነበትን ምክንያት ልነግራችሁ ሞክሬያለሁ። ያው እስካሁን ድረስ በምዕራፍ 1 ላይና ምዕራፍ 2 መጀመሪያ ላይ ይሄ በሰው ላይና በአእምሮ ላይ የተመሰረተ ጥበብን ሲቃወም ስለቆየ ጳውሎስ በሰው አእምሮ ላይ በሰው አስተሳሰብ ላይ ሰው ተኮር የሆነ ሰውን የሚያከብር ቤተክርስቲያን እንድትከፋፈል ያደረገ በሰው ፍልስፍና በሰው ጥበብ በሰው አእምሮ ላይ የተመሰረተውን ጥበብ ሲቃወም ስለቆየ አሁን ደግሞ ጥበብን ሙሉ ለሙሉ የጣለ እንዳልሆነ ወንጌል ግን ጥበብ ነው፣ መስቀሉ ጥበብ ነው፣ ሌላ አይነት ጥበብ ነው እንጂ የሰው ጥበብ አይደለም እንጂ ጥበብ ነው እና ስለ እሱ ጥበብ ነው የሚናገረው። ስለ መስቀሉ ጥበብ ማለት ነው። ስለ መስቀሉ ጥበብ፣ ስለ መስቀሉ ወንጌል፣ እሱን ስለማወቅ፣ በመስቀሉ ወንጌል ስለማደግ የሚናገሩ ናቸው። ላስት ዊክ ትንሽ አተኮር ነው ምን እንደሆነ ይሄ ጥበብ፣ ይሄ ደግሞ ጥበብ ምን እንደሆነ። ምክንያቱም ዓለማዊ የሆነውን ጥበብ ጳውሎስ የሚያስወግደው በቆሮንቶሳውያን አእምሮ መንፈሳዊ የሆነውን የክርስቶስን ጥበብ በማሳወቅ ነው። ዓለማዊውን አስወግዶ ዝም ብሎ አይለቃቸውም። ዓለማዊ ጥበብ ነው የከፋፈላቸው። ዓለማዊ ጥበብ ነው በንግግር ችሎታ ላይ የተመሰረተው። ዓለማዊ ጥበብ ነው ስጋውያን እንዲሆኑ ያደረጋቸው። ዓለማዊ ጥበብ ነው ዓለማውያን አድርጓችኋል፣ ዓለማውያን ሆናችኋል ይላቸዋል። የጳውሎስ የአጵሎስ ያስባላቸውና በንግግር ችሎታ ላይ የተመሰረተው በሰው ጥበብ ላይ የተመሰረተው የኢየሱስን መስቀል አስወግዶ የጣለው እሱ ዓለማዊ ነው። ግን የኢየሱስ ጥበብ ደግሞ መንፈሳዊ ጥበብ ነው። የኢየሱስ መስቀል ደግሞ መንፈሳዊ ጥበብ ነው። ስለ እሱ ምንነት ነው የሚናገረው። ስለ ወንጌል፣ ስለ መስቀል ምንነት ነው የሚናገረው እና አእምሯችሁ ላይ ልባችሁ ላይ ክብድ ብሏችሁ ከርሞ ከሆነ በጣም ጥሩ ነው። ካልከረመ ደግሞ ለሚቀጥለው ይክረምብን። በጣም የተሰጠንን ማወቅ በጣም ወሳኝ ነገር ነው። እሱን ነው ለማየት የሞከር ነው። የተሰጠንን ማወቅ የተሰጠን ህይወት ዝም ብሎ አይደለም፣ ተራ ህይወት አይደለም። የተሰጠንን ብናውቅ አክቹዋሊ እንደ እብድ እንኖራለን ለእግዚአብሔር። የተሰጠንን ብናውቅ እየተገረም እንኖራለን እና የተሰጠን የመስቀሉ ጥበብ ምን እንደሆነ ለማየት ሞክረናል። አንዳንዶቹ ታስታውሷቸው እንደሆነ እንጃ ያልነበራችሁ መሰላችሁ፣ ቀጥ ብላችሁ ቁጭ ብላችሁ ምን አለን የመስቀሉ ጥበብ ምዕራፍ ሁለት ላይ ትዝ ይላችሁ እንደሆነ ተሰውሮ የነበረ ምስጢር ነው። ይህን ለማየት ሞክረናል። ቁጥር 7 ላይ እግዚአብሔር አስቀድሞ ከዘመናት በፊት ሰውሮት የነበረ በክርስቶስ የተገለጠ ነው፣ ምስጢር ነው። ተሰውሮ የነበረ ነቢያት ሲጠባበቁት የነበረ የተነገረ ግን ተሰውሮ የነበረ በክርስቶስ የተገለጠ ምስጢር ነው። ከዘመናት በፊት እግዚአብሔር ያሰበው ነው። መዳናችን የክርስቶስ መስቀል ድነታችን አዲስ ዱብዳ አይደለም። እግዚአብሔር የሰራው ያቀደው ከዘመናት በፊት አቅዶት አስቦት ተሰውሮ የነበረ በክርስቶስ የተገለጠ የነ ዋጋው ወደ አላ ተመለሽ። ብዙ ላለመስበክ ራሴን ስነ ስርዓት ለማስያዝ እሞክራለሁ። ሁለተኛ አሁንም ድሮ ብቻ ሳይሆን ጥንት የተሰወረ ነበር ግን በክርስቶስ የተገለጠ አሁን ለምናምን ለኛ እግዚአብሔርን ለሚወዱ የተገለጠ ነው። አሁንም ግን ከዚህ ዓለም ዋኖችና ጠቢባን የተሰወረ ነው። አሁንም ከዚህ ዓለም ጠቢባን ከዚህ ዓለም ዋኖች የተሰወረ ነው። ቁጥር 8 ከዚህ ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን ኖሮ ይልና ወደ ኋላ ሄዶ የክብርን ጌታ ባልሰቀሉት ነበር። ና አሁን እግዚአብሔር ለኛ የገለጠው እቆ በጣም እቆ ዘምር ዘምር ያሰኛል። አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታወቀው እግዚአብሔር ለሚወዱት ያዘጋጀው ለምን እንደሆነ አናውቅም። እግዚአብሔር የተሰወረባቸው አሉ ግን ገለጠልን። ተመስገን ነው። ይሄ እንድንገረም ብቻ ነው የሚያረጋን። ከዚህ ዓለም ገዦችና ጥበበኞች በፍልስፍናና በጥበብ ሊያገኙት የማይችል ጥበብ ነው። ቅድም የዘመረው መዝሙር ይሄን ያሰብኩ ነበር። ዘመረው ሁኤቨር ያዘመረን የተባረከ ነው። ግንበኞች የናቁት ድንጋይ እርሱ የማዘን ራስ ሆነ። ግንበኛ እነኚህን ግንበኞች ከተከተልክ ትሸወዳለህ። ግንበኞች የናቁት ድንጋይ እርሱ የማዘን ራስ ሆነ። አባቴ ግንበኛ ነበር። እኔ ሶ አይ ኖ ድንጋይ እየተመረጠ ነው የሚደረገው እና በቃ ለኖርማል ግድግዳ የሚደረግ ድንጋይ አለ። የማዕዘን ድንጋይ በመከራ ነው የምትገኘው። ማዕዘኑን ግጥምጥም የሚያደርገው ማለት ነው። ኮርነር ስቶን ማለት ኮርነር ላይ የሚደረገው እሱ ማንኛውም ድንጋይ አይሆንም። ኖርማል የግድግዳ ድንጋይ አይሆንም። ለኖርማል ግድግዳ የሚሆናለ ተጠርቦ ምን ብሎ ደግሞ ለኖርማልም የማይሆናለ ዝም ብሎ የሚጣላለ ዝም ብሎ የሚጣላለ ለኖርማል ግድግዳ የሚሆናለ ተቆጥባ ተፈልጋ ሄዳ ግድግዳዎቹን ገጣጥማ የምትይዝ ኮርነርስቶን ደግሞ አለች። እሷ ብርቅ ናት። ስትገኝ ደስታ ነው። እና ግንበኞች ኤክስፐርትስ የናቁት ለምንም አይሆንም ብለው ገፍትረው የጣሉት ድንጋይ እሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ ኤክስፐርት የናቁት አይገኝማ። በሰው ጥበብ ስለማይገኝ ነው የተሰወረው። አሁንም ለዚህ ነው በነገራችን ላይ ስለ ክርስትና ህይወታችሁ የማያምን ሰው አስተያየት መስማት የሌለባችሁ። ለዚህ ነው ስለ መንፈሳዊ ህይወት የማያምን ሰው አስተያየት የሚቀበሉ ሰዎች አሉ። የማያምን ሰው ያልተገለጠለት ሰው ነው። ማያውቅ ሰው ነው። ማያይ ሰው ነው። የተሰወረበት ሰው ነው። ስለ ብርሃን ሊናገር አይችልም። ከብዙዎች የተሰወረ ለእኛ ግን የተገለጠ ኢየሱስ በዚህ ተገርሟል፣ አመስግኗል። አመሰግናለሁ አባት ሆይ ብሎ አመሰግናለሁ። ከአስተዋዮችና ከጥበበኞች ተሰውሮ ለነኚ ለታናናሾች ለልጆች ስለተገለጠ አመሰግና። እግዚአብሔር የተመሰገነ ይሁን። የተገለጠ ነው። ሶስት ክብር ያወራ ነው። ሶስተኛ ለክብራችን የተዘጋጀ ነው። ለሚወዱት ለክብር ነው። ኢየሱስ ክርስቶስና መስቀሉ ክብር ነው። አይገርማችሁም? ሞኝነት የሚሉት ለክብራችን ነው። ቁጥር 7 ቁጥር 9 ላይ አለላችሁ። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ይሄ ሚሊዮን ብር ነው ለክብራችን የወሰነው ነው። ቁጥር 9 ራሱ አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው የከበረ ኢየሱስን ራሱ ቢያውቁት ኖሮ አውቀውስ ቢሆን ኖሮ የክብር ጌታ ይለዋል። ኢየሱስ ራሱ የክብር ጌታ ነው። እግዚአብሔር የሰወረው ለክብራችን። ያከበረን አምላክ የተባረከ ይሁን። ክርስትና ነው ወደ ክብር አመጣን እግዚአብሔር ወደ ክብር። አሁንም ምን እያደረገ ነው እግዚአብሔር ካላችሁ፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንዳየነው ከክብር ወደ ክብር ምን እንድንሆን እስከምንሆን ድረስ ያን መልክ እስከምንመስል ድረስ ያን መልክ እንመስል ዘንድ እስከምንፈጸም ድረስ ከክብር ወደ ክብር። ሰው በኃጢአት ምክንያት ክብር የጎደለው ነው። ኢየሱስ ክርስቶስን ሲቀበል ሰው የእግዚአብሔርን ክብር ተቀበለ፣ በክብር ተሞላ። ከክብር ወደ ክብር እየቀረጸ ያን መልክ እስከምንመስል ድረስ በሕይወታችን የሚሰራ ያከበረን አምላክ የተባረከ ይሆን። ኢየሱስ ክብር ነው። እሱ ራሱ የክብር ጌታ ነው። የተሰጠን ሕይወት ክብር ይባላል። አራት በመንፈስ የተገለጠ ነው። የመስቀሉ ክብር በመንፈስ የተገለጠ ለተገለጠላቸው በመንፈስ ቅዱስ የተገለጠ ነው። ለሐዋርያቱም በመንፈስ ነው የተገለጠው፣ ለኛም ኢንዲቪዱዋል ክርስቲያኖች በመንፈስ ነው የሚገለጠው። ጥበበኞች አላወቁትም። እኛ እንዴት አወቅ ነው ካልን ከጥበባችን የተነሳ ሳይሆን በመንፈስ የሚገለጥ ነው፣ በመንፈስ የሚበራ ነው። ቁጥር 9 ጀምሮ እስከ ቁጥር 13 እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ነውና፣ መንፈስም የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል ጳውሎስ ስለሰበከው ወንጌል። ለእኛ እግዚአብሔር እኛ ከአእምሯችን ያፈለቅነው ሳይሆን ለእኛ እግዚአብሔር በመንፈሱ በኩል ምን አረገው? ገለጠው። በመንፈሱ በኩል በመንፈስ ቅዱስ የተገለጠ እና ስለ መንፈስ ቅዱስ ሲናገር ቅዱስ ጳውሎስ ምን ይላል? ስለ መንፈስ ቅዱስ የሚናገረውን ተመልከቱ። አሁን ስለ እግዚአብሔር ዘቤስት ምስክርነት እግዚአብሔር ራሱ ነው። ሌላው ሁሉ አስተያየት ነው የሚነግረህ። ስለ እግዚአብሔር ደንበኛው ኦሪጂናል ምስክር እግዚአብሔር ራሱ ነው። አሁን ስለ ሰው ማወቅ ከፈለግ ሰውየው ነው ዘቤስት ምስክር። ይህንን ያነጣጥራል ጳውሎስ። በሰው ለምሳሌ ምን ይላል? በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው ይላል። ሰውን በርቀት አሁን እንደዚህ ፊዚካሊ ሰርፌስ ነው የምናውቀው። አሁን እኔን ታውቁኛላችሁ፣ ኦፍ ኮርስ። ግን ሰርፌስ ነው ይሄ ነው። ማሰበውን የውስጥ ጥልቅ ሀሳቤን የሚያውቅ እጁን ያንሳ። ለቤስ እኔ ውስጥ ያለውን ጥልቅ ሀሳብ የሚያውቀው ጥልቅ ውስጥ ያለው ማንነቴ ነው። የውስጥን ሀሳብ የሚያውቀው ራሱ እኔ ነኝ የማውቀው። መንፈስ ውስጥ ያለው መንፈስ ውስጥ ቶቴን የሚያውቀው እሱ ነው። ውስጥ ያለው መንፈስ ነው የሰውን የሚያውቀው። ከቅርብ ጓደኛ እንኳን የተሰወረውን ያውቀዋል። አሁን እኛ እከሌን አውቀዋለሁ እንላለን እንጂ አናውቀውም። በርቀት የምናያቸውንም አውቃለሁ እንላለን። አሁን ባራክ ኦባማን እናውቃለን አናውቅም። ስለ እሱ ነው የምናውቀው። እንትናን እኮ አውቀዋለሁ አናውቅም። ደንበኛው እውቀት ያለው ሰውየው መንፈስ ውስጥ ነው። ደንበኛው ጥርት ያለው ማለት ነው። ስለ እሱ አውቃለሁ፣ የውጭ ገጽታውን አውቃለሁ፣ ሰዎችም ስለ እሱ የሚሉትን አውቃለሁ። የምጠረጥረው ነገር አለኝ፣ ግን ለማወቅ የሰውየው ውስጡ ነው ውስጡን የሚያውቀው። ይህን ይወስድና ጳውሎስ ቁጭ አድርጎ እንኳንም መንፈስ ቅዱስ ሆነ ማለት ነው ያስተማረን። ቁጭ አድርጎ ምን ይላል? እግዚአብሔርም እንደዚያው ነው ይላል። እንዲሁም ደግሞ ቁጥር 11 ተመልከቱ። እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። የእግዚአብሔርን አሁን በርቀት የሰው አስተያየት አለ። ስለ እግዚአብሔር በርቀት የሰው አስተያየት አለ፣ አያውቀውም። ደንበኛ ስለ እግዚአብሔር ደንበኛው መገለጥ እግዚአብሔር ራሱ ነው መንፈስ ቅዱስ። የእግዚአብሔርንም የውስጥ ነገር የእግዚአብሔርን የውስጥ ማንነት ከእግዚአብሔር መንፈስ በስተቀረ ማን ያውቀዋል ይላል። እውነት ነው። ከእግዚአብሔር መንፈስ በስተቀረ የእግዚአብሔርን ጥልቅ ነገር ማንም አያውቀው። ስለዚህ ምን ማለት ነው ባጭሩ? ለእኛ የተረከልንና ያበራልን ዘ ቤስት ምስክር ነው። ያስተማረን የገለጠልን ሰው አይደለም ነው ጳውሎስ። የገለጠልን ያስተማረውን ወንጌል ማለት ነው። የገለጠልን ያስተማረልን ሰው አይደለም። ጥልቅ የእግዚአብሔርን ጥልቅ ነገር የሚያውቀው መንፈስ ያስተማረው ሰው እግዚአብሔር ያርጋት። የእግዚአብሔር መንፈስ ሰው የእግዚአብሔር መንፈስ ካላበራለት አይሆንም። የሃይማኖት ኤክስፐርቲዝ እግዚአብሔር እንድናውቅ አይረዳ ነው ወንድሞቼ እናቶች። መንፈስ ነው እግዚአብሔር። የሃይማኖት ትምህርት ይጠቅማል እንጂ እግዚአብሔር በሃይማኖት ትምህርትና ቀመር ቦክስ ውስጥ አይገባም። አሁን ዮሐንስ 3 ላይ ያለውን ሰውዬ ኢየሱስ የሰበከውን ስብከት ተሰብኩታላችሁ እናንተ ብትሆኑ? ኒቆዲሞስ ይባላል። ሸምገል ያለ ነው፣ እድሜው በሰል ያለ ነው። ሰው እንደዚህ እንደኔ ከሸመገለ በኋላ እንዴት ምናምን ሲል ትዝ ይላችሁ እንደሆነ የአይሁድ መምህር ነው። የህግ አንተ መምህር ሆነ ሳለህ ይለዋል ኢየሱስ። ስኮላር ነው የህግ። ፈሪሳዊ ነው፣ ከፈሪሳውያን ወገን የሆነ ይላል። ፈሪሳውያን ማለት በቃ ከአካባጅም አካባጅ አካባጅ ፈሪሳዊ ማለት የተለየ ማለት ነው። በነገራችን ላይ ስማቸው የተለዩ ማለት ነው። በእግዚአብሔር የተለዩ ናቸው። ብዙ ፈሪሳዊ የለም በነገራችን። አሁን ስለ ፈሪሳውያን ብዙ ኔጌቲቭ ስለሰማን ብዙ ኔጌቲቭ ነገርም አላቸው፣ ግን በጣም የሚደነቅ ነገር አላቸው። ራሳቸውን ባቻሉት መጠን ለእግዚአብሔር እንደው በቃ ልይት አድርገው የኖሩ ናቸው። የሚሞክሩ እና ፈሪሳዊ ነው ማለት ፈሪሳዊ ነኝ ማለት ክላስ ነው በራሱ። ጳውሎስ ራሱ ይቆጥረዋል እንደ ጉድፍ ቆጥር ያለው ከኢየሱስ በኋላ ይላል እንጂ ፈሪሳዊ ሲቪ ነው ራሱ ደንበኛ ፈሪሳዊ ነው። ላይክ ከአይሁድ ሃይማኖትም የሃይማኖቱ አስተማሪ ብቻ ሳይሆን የሃይማኖቱ ኮር ዋና አካባጅ ሰው ነው። የሸንጎ አባል ነው፣ ባለስልጣን ነው። ሳንሄድሪን የሚባል ሸንጎ የሚባል ነበር ያን ጊዜ። ከፈሪሳውያንና ከሰዱቃውያን ከመምህራኑ ተውጣቶ ሰባ ናቸው፣ በምድሪቱ ራሱ ሰባ ናቸው። ከሰባዎቹ ምርጦች ነው። አሜን። ከሰባው ሸንጎ ውስጥ ከሰባው ሸንጎ ውስጥ አለበት። ከሃይማኖትም የፈሪሳዊ ወገን ነው። ህግን በተመለከተ የህግ አስተማሪ ነው። አንድ ሌላ ልጨምርላችሁ ሲቪው ላይ ኢየሱስንም በርቀት ሲያየው በጣም ተገርሟል። በኢየሱስም የተገረመ ነው በድንቅና በታምራቱ። እና ሲመጣ ለመቃወም አይደለም የመጣው፣ በማታ ነው የመጣው፣ ግን ለመቃወም አይደለም የመጣው። እና ጌታ ሆይ መምህር አንተ የምታረጋቸውን ድንቆችና ታምራት ሰው እግዚአብሔር ከእሱ ጋር ካልሆነ በስተቀር ከእግዚአብሔር ካልሆነ በስተቀር ሊያረገው አይችልም። እና እኛ ከእግዚአብሔር ተልከህ እንደመጣ ነው የምናስብ። ማለት ሎጂኩ ራሱ አእምሮ በጣም የሚገርም ነው። ይሄ እነኚህን የመሳሰሉ ታምራት ለማድረግ ሰው እግዚአብሔር ከእሱ ጋር መሆን አለበት። ስለዚህ ከኢየሱስ ጋር ነው እግዚአብሔር ማለት። የቸርች መሪ አታረጉት? ይሄ እኮ ትልቅ አሳ የሚባለው ነው በቸርች ኢቫንጀሊዝም። ይሄ እኮ በቃ ሁሉን ያሟላ፣ ስልጣንም ጢም ነው፣ ትምህርትም ጢም ነው፣ ሃይማኖት ጢም ነው፣ ሁሉ ነገር ጢም ነው። እግዚአብሔር መች በዚህ ሁሉ ይታወቃልና። ይሄማ ቢሆን ሰው መከበር ያለበት ሰው ነው እግዚአብሔር ሳይሆን። ሰው በዚህ ሁሉ የሃይማኖት ስትራክቸር እግዚአብሔርን ካወቀ እግዚአብሔር ሳይሆን መከበር ያለበት ሰውየው ራሱ ነው። በጥረቱ አገኘው ማለት ነው እግዚአብሔር። እግዚአብሔር ደግሞ አንደኛ ቆሮንቶስ ምዕራፍ 1 ላይ እንደተማርነው በሰው ጥረት የማይደረስበት እንዲደረስበት የማይፈቅድ አምላክ እና ሲያገኘው ኢየሱስ ወዲያው ቀጥታ ነው የነገረው፣ ምንም ዲፕሎማሲ የሌለው። ዳግመኛ ልትወለድ ያስፈልግሃል ማይ ፍሬንድ። ይህ ሁሉ አስተያየት በጣም አሪፍ ነው፣ ግን ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይም አይችልም አለው፣ ሊገባም አይችልም አለው። በመንፈሱ ገለጠው እግዚአብሔር ስለኛ ነው በመንፈስ ከዛ ይናገራል። የሚሰብከውን ስብከት ተመልከቱ ቁጥር 12 እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊ ነገር ጋር እያስተያየን ይላል አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን። በመንፈስ አስበን በመንፈስ አስተያይተን በመንፈስ የተናገርነው ነው መንፈስ የገለጠልን ነው በመንፈስ የተገለጠ። እግዚአብሔርን ማወቅ የመንፈስ ቅዱስ ጉዳይ ነው። እግዚአብሔርን አውቃችሁት ከሆነ ያሳወቃችሁ መንፈስ ቅዱስ ነው። አሜን። ምናልባት ዝም ብላችሁ እንደው ለመታዘብ ነገር የመጣችሁ ትኖሩ እንደሆነ ይሄ ነው መልእክት። ለመንፈስ ቅዱስ የተከፈተ ልብ ራሱ እግዚአብሔር ይስጣችሁ። እግዚአብሔር እንዲገልጥልኝ እየጸለይኩ ነው የሚሉ ሰዎች እኮ አፕሬሽት መደረግ አለባቸው። ቆ እግዚአብሔር እንዲገልጥልኝ። እግዚአብሔር ሲገልጥ ነው ኢየሱስ የሚታወቀው። እግዚአብሔር ሲገልጥ፣ እግዚአብሔር ካላበራ አይቻልም። መንፈስ ቅዱስ ለእናንተ ራሱን የሚገልጥበት ምሽት እግዚአብሔር ያድርግላችሁ። በመንፈስ ነው፣ በመንፈስ በስጋ ማንም በስጋ አይተኸው ብዙ አትወደውም። የኢየሱስን መስቀል በስጋ አይተኸው ብዙ ደስ አይለም። በስጋ አይተኸው ጥበብ አይመስልም። ጥበብ የማይመስለውን ጥበብ ያደረገልንና ጥበብ መሆኑን የገለጠልን የእግዚአብሔር መንፈስ ወደ ልባችን ሲመጣ፣ ጌታ ኢየሱስን ስንቀበል ጥበቡን ጥበብ ያደረገልን የእግዚአብሔር መንፈስ ሲመጣ፣ እንደ ዓለም አስተያየት ፉሊሽ የነበረውን ጥበብ አደረገልን። ማን ነው እሱ? የእግዚአብሔር መንፈስ። አንድ ጊዜ ጌታችን ፊልጶስ ቄሳሪያ የምትባል ከተማ ሲደርስ ማቴዎስ 16 አካባቢ አንድ ጥያቄ ጠይቃቸው ለደቀ መዛሙርት ትዝ ይላችሁ እንደሆነ ሰዎች የሰውን ልጅ ማን ይሉታል? እኔን ማለት ሰዎች የሰውን ልጅ ማን ይሉታል? መለሱ አንዳንዶቹ ኤልያስ አንዳንዶቹ ከነቢያት አንዱ ኤርሚያስ ነው ይሉሃል እንትና ነው ይሉሃል መጥምቁ ዮሐንስ ከሙታን ተነስተ መጥቶ ነው ይሉሃል እንትና ነው ይሉሃል በኋላ የምር የሆነችውን ጥያቄ ጠየቀ ጌታ እናንተ እኔ ማን እንደሆንኩ ትላላችኋል ጁናንስ አንድ ተማሪ ስሙ ማን ነበር ጴጥሮስ በጣም በነገራችን ላይ ጴጥሮስ ይሄን ማለቱ ጴጥሮስ ከሆነ በጴጥሮስ በጣም መገረም አለብን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ ለአንድ አይሁዳዊ ሰው ለጴጥሮስ አንደኛ ኢየሱስን የሕያው እግዚአብሔር ልጅ ይሄ መለኮታዊ ማንነቱን ነው የሚያመለክተው አብሯቸው የሚሄደውን የሚገባውን የሚወጣውን የሚበላውን የሚደክመውን የሚተኛውን የሚነሳውን ራበኝ እንጀራ ገዝታችሁኑ ብሎ የሚልከውን እንትን የሚያረጋውን እንደ ሰው የሚመላለስ አንተ መለኮት ነህ አንተ የሕያው እግዚአብሔር ልጅ አንተ አምላክ ነህ ነው ነገራችን የእግዚአብሔር ልጅ የኢየሱስ የእግዚአብሔር ልጅነት ከእግዚአብሔር ማነሱን የሚያመለክት ሳይሆን እግዚአብሔርነቱን የሚያመለክት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስለሚል ነው ሊወግሩት የሚፈልጉት አስተካክሎ የሚያስተካክለው ነው የእግዚአብሔር ልጅ የኢየሱስ የእግዚአብሔር ልጅነትና የኛ እግዚአብሔር ልጅነት በነገራችን ላይ የተለያየ ነው የኢየሱስ የእግዚአብሔር ልጅነት መለኮታዊ ማንነቱ ነው እግዚአብሔር ያለ ልክ ከፍ ከፍ ያደረገው ነው እኔና አብ አንድ ነን ብሎ የተናገረበት ነው መለኮታዊ ባህሪው ነው እና አንተ የእግዚአብሔር ልጅ ነህ ደግሞስ አንተ መሲሁ ነህ አገኘው የኢየሱስን ማንነት አገኘው መልሱን እና ዋ ያስብላል በአንድ በኩል ግሩም ነው አስደናቂ ነው እንዴት መሲህነቱን አገኘው እንዴት አምላክነቱን መለኮትነቱን አገኘው አስደናቂ ነው ጴጥሮስ ብለን ሳንጨርስ ግን ጴጥሮስ ይሄንን ስጋና ደም አልገለጠልህ በሰማይ ያለው አባቴ ነው እንጂ ስጋና ደም አልገር ስጋና ደም የኢየሱስ መለኮትነት ጋር አያደርሳችሁ ስጋና ደም የኢየሱስ ማንነት ጋር አያደርሳችሁ ወደ እውነት ያደረሰን የእውነት መንፈስ የሆነ ያ የእግዚአብሔር መንፈስ ነው ወደ እውነት ያደረሰን በመንፈስ የተገለጠ ነው እግዚአብሔር የተባረከ ይሁን ለዚህ ነው በወንጌል የምናምነው ለዚህ ነው በወንጌል በመንፈስ የተገለጠ ነው ለኛ ገለጠው ይላል ቅዱስ ጳውሎስ ገለጠው መንፈስ ቅዱስ የቀረበው እግዚአብሔር የሆነው መንፈስ ራሱ ገለጠ ነው እናምናለን በመስቀሉ እንቆማለን በወንጌሉ ስንል በወንጌል ምናምነው በመንፈስ የተገለጠ በመንፈስ የበራ ስለሆነ እግዚአብሔር ለባሪያዎቹ በመንፈስ ቅዱስ የገለጠው ስለሆነ ነው ለእኛም አሁንም እግዚአብሔር በመንፈሱ የሚገልጠው ስለሆነ በነፃ የተሰጠን ነው ይሄ ሁሉ ሆኖ እንዲያው የተሰጠን በነፃ የተሰጠ ነው መስቀሉ ማስረጃ ቁጥር 12 እኛ ግን እግዚአብሔር እንዲያው የሰጠንን እናውቅ ዘንድ ነው መንፈስ ቅዱስ የመጣው ከእግዚአብሔር ዘንድ እንዲያው የተሰጠንን ማት ጊዜ ሰብክ ያለው እኔ ስለ እንዲያው ምናልባት ሰምታችሁት ይሆናል ሶሻል ሚዲያ ላይ ምናምን ላይ አሁን ስንናገር በየቦታው ስላለ እንዲያው በጣም እምወዳት ቃል ናት እኔ ሁሉ ኃጢያትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ መንፈስ ቅዱስ የተሰጠን ይላል ጳውሎስ እግዚአብሔር እንዲያው የሰጠንን እንድናውቅ ነው እንዲያው ምንድን ነው እንዲያው እንደዚህ ነው እጁ ራሱ እንደዚህ ነው የገበያ ቃል ነው በነገራችን ላይ አሁን እኔ ባደግኩበት አካባቢ በጣም የታወቀች ቃል ናት እንዲያው እና ገበሬዎቹ ሊሸጡ ሲመጡ ምናምን ሲያደርጉ ይሸጣሉ በገንዘብ ይሸጣሉ በሬው ስንት ነው ምናምን ስትለው ይሄን ያህል ይላል አሁን እንኳን አላውቀውም ዋጋውን ግን አስር ሺህ ብር ነው ይላል አስር ሺህ ብር ትከራከራል አንተ መቶ ብር ነው ያዝከው መቶ ብር ነገር ነው ያዝከው እና ውድ ነው ብለ ደነገጥ ስንት ነው አስር ሺህ ብር ቲ ስትደነግጥ አየህና ሰውየው ከዛ እቲ አንተ እኮ አውቃለሁ ምናምን አለህን በል ገበሬው አንተ እኮ አውቃለሁ እንት እንተና አይደለም እንዴ? አዎ ላንተ ለራስህ ነው የፈለከው? አዎ እኔ እኮ አጎትህ እንትና ነኝ ምናምን አለ። ኦ ነን ተዋወቀን። ለእናንተ ነው? አዎ እንት እናንተማ ከሆነ እንዲያው ወሰደው። እንዲያው በጣም አይለኛ ቃል ናት። እንዲያው ወሰደው ማለት በቃ እንዲያው እንዲያው ማለት ፍሪሊ በነፃ ዝም ብለህ ዋጋው የታወቀ ነው። ዋጋው የታወቀ ነው። ዋጋው 10 ሺህ ብር ነው። ግን ለአንተ ለአንተ ከሆነ እንዲያው እና ምንም አትግደረደርም። የዛን ጊዜ 100 ብርህንም በቃ አታረግም። 100 ብር በ10 ሺህ ብር ፊት እንደ መርገም ጨርቅ ናት። ኧረ ትንሽ ልሞክር፣ ኧረ ትንሽ ልሞክር ምናምን አይባልም። አንተ አትሞክር፣ እንዲያው ውሰደው። እግዚአብሔር እንዲያው የሰጠን የዘላለም ሕይወት ዋጋው አይተመንም። ዋጋው አይተመንም። ተመን የለውም። ምንም ተመን የለውም። አዲስ ኪዳን አዲስ ኪዳን መዳናችንን እንዲያው ነው። እግዚአብሔር እንዲያው ይጸድቃል። እንዲያው እግዚአብሔር ውድ የሆነውን የተሰወረውን በክርስቶስ የተገለጠውን አሁንም ለዓለም የተሰወረው እግዚአብሔር እንዴት ሰጠን ለእኛ አላላችኋት? እግዚአብሔር እንዴት ሰጠን ለእኛ? እንዲያው ልጁ ዋጋ የከፈለበትን እግዚአብሔር ሁሉን። በነገራችን ላይ እንዲያው የሰጠን ዋጋው እንዲያው ስለሆነ አይደለም። ዋጋው የኢየሱስ ክርስቶስን ሕይወት አስከፍሏል። ዋጋው ሰማይና ምድር አይበቃውም። ዋጋው የመጨረሻ ውድ ነው። እግዚአብሔር ውድ የሆነውን ስጦታ እንዴት ሰጠን? እንዲያው በጸጋው ያዳነን አምላክ የተባረከ ይሁን። ውድ ስጦታ በነፃ ማለት ነው። ውድ ቬሪ ኤክስፔንሲቭ ስጦታ በነፃ ከሰጠህ እድሜ ዘመንህን እንዳመሰገንከው እድሜ ዘመንህን ትኖርለታለህ። እድሜ ዘመንህን የእሱ ትሆናለህ። እድሜ ደሞዝ አልከፈለንም እግዚአብሔር ሐዋርያ ቅዱስ ጳውሎስ እንደሚናገር ሮሜ ምዕራፍ 4 ላይ ደሞዝ አይደለም እግዚአብሔር ስራችንን ደምሮ ደሞዝ አልሰጠንም። ደሞዝ እንደተሰጠው ሰው አንኖርም። ፔሮል ላይ እንደሚፈርም ሰው አንመላለስም። በጣም ብዙ ሰው በነገራችን ላይ በጣም ብዙ ሰው በመደነቃችን ይደነቃል። እስከ ዛሬ ድረስ ትደነቃላችሁ አይነት የሚያዩናሉ። ሃይማኖታችሁ አዲስ ስለሆነ ነው። አንድ ቀን ሃይማኖታችሁ ምናልባት ብዙ ስትቆዩ ትረጋጉ። ኧረ እና እንደዚህ እንደሆናችሁ ነው የምትከርሙት? እንደዚህ ነው። ለምን ሲባል መልሱ እኮ ግልጽ ነው። ለምን ሲባል ፔሮል ላይ የፈረመ የሚወስድ ሰራተኛ እየተደነቀ አይደለም የሚወስደው፣ የሰራበት ስለሆነ ደሞዝ መቼ ነው የሚጨመረው እያለ ነው የሚወስደው። እንዲያውም ጉልበቱን ነው እንጂ መስሪያ ቤት እያመሰገነ እየተንቀጠቀጠ እየተንበረከከ ኦ ማይ ጉድነስ ዛሬም ልትከፍሉ እያለ አይኖርም። ይሄ ደሞዝ ነው። እግዚአብሔር ደሞዝ ስራችንንማ ተምኖ ደሞዝ ቢከፍለን የኃጢአት ደሞዝ ሞት ነው፣ ከእርሱ መራቅ ነው። ታዲያ እግዚአብሔር ምን ሰጠን? ያልሰራንበትን፣ ያልደከምንበትን፣ ምንም ያላረግንበትን እንዲያው በነፃ በጸጋ ስላጸደቀን እሱ ነው የምንገረሙ። ምን አይነት ክርስቲያን በቃ እኔ ቃል ልመርጥ ነበር። ያናድድሃል ብትሉኝ በራሴ የምናደደው ማለት ነው። ምን አይነት ክርስቲያን አሪፍ አይነት ንዴት ማለት ነው። ለመገረምና ለመደነቅ ከመዳን ተጨማሪ ሌላ ነገር የሚያምረው ምናልባት ያልታየው ሰው ነው። ሌላ ነገር የለም ይሄው ነው እያለ የሚኖር ማለት ዮሐንስ 3:16 ነው። በቃ መስቀል ብቻ ነው በቃ እግዚአብሔር ለማስደነቅ አንዳንድ ነገር ተጨማሪ ነገር የለም የለውም። አንድ ልጅ ነበረው እሱን ሰጠን አለቀ። ተጨማሪ ነገር ከእግዚአብሔር ተጨማሪ ነገር እንዲያስደንቃችሁ መጠባበቅ ላይ ከሆናችሁ ቢቀርባችሁ ይሻላል። ከእግዚአብሔር ተጨማሪ ነገር ጣዖት ይባላል። ከእግዚአብሔር ተጨማሪ ነገር መልካም ቢመስልም ባይጠፈጠፍም ምስል ባይኖረውም ቁጭ ባይልም ቤታችን ጣዖት ይባላል። እኛ የምንደነቀው በእግዚአብሔር በራሱ ብቻ ነው፣ በመስቀሉ በራሱ ብቻ ነው፣ በኢየሱስ በራሱ ብቻ ነው፣ በመዳናችን በራሱ ብቻ ነው። ሌላው ነገር ትርፍ ነው። ሌላው ነገር በሙሉ ትርፍ ነው። ወንድሞቼ እናቶቼ፣ ትርፍ ነገርን ዋና ማድረግ ጣዖት ነው። ትርፍ ነገር ጣዖት አይደረግም። እንዲያው በነፃ አጸደቀን። በቃ ይሄ ነው የሚያስገርመው። አባቶቻችን እስከ መጨረሻ የተገረሙት አዳነን በጸጋ ነው። በጸጋ ያዳነን አምላክ የተባረከ ይሁን። ይሄ ነው እንግዲህ የመስቀሉ ጥበብ። ምንድን ነው የመስቀሉ ጥበብ ካልን ይሄ ነው የመስቀሉ ጥበብ። ተሰውሮ የነበረ ለክብራችን ተሰውሮ የነበረ በመንፈስ ቅዱስ አሁን የተገለጠ እንዲያው የተሰጠን ከእግዚአብሔር ይሄ ነው። ይሄ ነው የመስቀሉ ጥበብ። ስለ ማደግ ነው የምናገረው ዛሬ። በዚህ መንፈሳዊ ጥበብ ማደግ ነው። በመስቀሉ ሕይወት ማደግ፣ በወንጌል ማደግ ማቹሪቲ አንደኛ ቆሮንቶስ ምዕራፍ 2 እና ምዕራፍ 3 ጥሪው መብሰል ነው መብሰል በከመስቀሉ መሄድ ሳይሆን መብሰል በመስቀሉ ሽር መስደድ በዚህ ህይወት የበሰለ ያደገ ሰው መሆን ነው መብሰል ማደግ ደስ ይላል ህፃንነትም ደስ ይላል በጊዜው ግን ጊዜ ዝም ብሎ ሲያልፍ ግን ደስ አይልም እንደ ህመም ይቆጠራል በነገራችን ላይ ህመም ነው እድሜያቸው በጣም ትልቅ ሆኖ ግን አስተሳሰባቸው እንደ ህፃን የሆኑ ህመም አለ ይሄን ሰምታችሁ ታውቁ እንደሆነ እግዚአብሔር አያድርስብን ነው እንደዛ አሉ ትንሽ ነኝ ብለው የሚያስቡ ስቲል 30 አመት እንደዚህ ይሆናል ግን ሁሉ ነገር እንደ ትንሽ ነው ዲስክራይብ ለማድረግ አልፈልግም ያሾፍኩ እንዳይመስል በጣም በጣም ከባድ ህመም አለ ትንሽ ነን ብለው ያስባሉ ሶ እንደ ትንሽ ነው የሚጫወቱት እንደ ትንሽ ልጅ ነው የሚጸዳዱት እንደ ትንሽ በጣም አሳዛኝ ህመም ነው ባይ ዘ ወይ በጣም አሳዛኝ ህመም ነው ነው ግን በስጋ ቢያንስ ህመም ነው ብለን እናቃለን ምክንያቱም ኤክስፔክቴሽን ያድጋል ልጅ 6 ወር ልጅ ሲሆን 6 ወር ልጅ ነው ሲጸዳዳም ኢትስ ኦኬ properly ንጽህናውን እንዲጠብቅ አጠብቅበት በስነ ስርዓት እንዲመላለስ አጠብቅበት እንዲናገርም አጠብቅበት አንድ አመት ደግሞ ያንድ አመት ልጅ ነው ሁለት የሁለት ነው አምስት ሲሆን ያምስት 10 ሲሆን ያ10 አስተሳሰቡ በስሏል ህይወቱ ተለውጧል ህይወት ተለውጧል ካልተለወጠ ህመም ነው ብለ ተወስዷል አስተ ህይወት ተለውጧል እንደሚጥይ ልጅ ያስብ አይጎረስም በጅ ያስራ አመት ልጅ ብላ ተውላ አይለመንም እንዳይንጠባጠበበት እንዳይዘረከረክ እዚህ ላይ አይታሰርለት አል እድሜ ጨም መብሰል ማደግ ናቹራሊ መብሰል ማደግ መቹር ማረግ ካልሆነ አሁን ደስ አይልም ባህሪው ይቀየራል ሁሉ ነገሩ ይቀየራል እሱ ነው በእግዚአብሔር ቤት ውስጥ መኖር ማለት ማደግ መብሰል ከህፃንነት መውጣት የቆሮንቶስ ዋና ችግር አለመብሰል ነበር በዚህ የመስቀል ህይወት አለመብሰል ነበር ችግራቸው ላሳያችሁ አለመብሰል ስለዚህ የመብሰል ጥሪ ነው ጥሪው ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 6 በበሰሉት መካከል ግን ጥበብን እናገራለ የጳውሎስ በበሰሉት መካከል የበሰሉት ሚል ማቹር ባደጉት በበሰሉት መካከል ግን ምን ሰብከው ነው ጥበብ አለን ብሎ የመስቀሉ ጥበብ ነው ስቲል የመስቀሉ ጥበብ ነው ጥበቡ በበሰሉት መካከል የሚሰበክ ጥበብ አለን ይላል ትግራለ ከታገኘው ምዕራፍ 3 ቁጥር 1 ቆሮንቶስ ሆስፒታል ሜሪ ያለባት ቸርች ናት እኔም ወንድሞች ሆይ የስጋ ናችሁ ይላችኋል ይሄን በኋላ መጣበታለሁ ይሄን ነው እግዚአብሔር እንዲያበራልን በጣም የጸለይኩ ዛሬ የስጋ እንደመሆናችሁ በሌላ አገላለጽ የስጋ ሚለውን በሌላ አገላለጽ በክርስቶስም ህፃናት ወይ ይሁሉ አመት ቁጭ ብለው ያ በክርስቶስም ህፃናት እንደመሆናችሁ እንጂ ተቃራኒው የስጋ ተቃራኒ መንፈሳውያን እንደመሆናችሁ ልናገራችሁ ቻልኩ የስጋ በክርስቶስ ህፃናት መንፈሳውያን ያልሆኑ ቁጥር 4 ላይ ደግሞ ወረድ ስትሉ ቁጥር 4 ሰዎች ብቻ ይላችኋል ሰዎች ብቻ ሰዎች ብቻ የሚለው ሰዎች ብቻ የሚለው ሌላ ምንም አንሆንም ሰው ብቻ ነን ግን መንፈሳዊ ያልሆነ ስጋ ብቻ አለን ሜር ሲምፕል ሜን ሲምፕል ሰዎች ሲምፕል ሰው ብቻ እንደ ሰው የሚያስብ እንደ ዓለም የሚያስብ ቆሮንቶስን ምን ይገልጣታል የስጋ መንፈሳውያን ያልሆኑ ህፃናት በክርስቶስ ህፃናት የስጋ በክርስቶስ ህፃናት መንፈሳውያን ያልሆኑ ሰው ብቻ ሲምፕል ለዚህ ነው ያልተረዱት ለዚህ ነው ያልወጡት ለዚህ ነው ያልተቀየሩት ለዚህ ነው ያልተለወጡት ለዚህ ነው መስቀሉን ያልተረዱት አሁን የጳውሎስ ጥሪ እንዲያድጉ ነው እንዲያድጉ መጣበታሉ ተመለሸ ግን እግዚአብሔር የማደግ ዘመን ያርግልን ወንድሞቼና አቶቼ ክርስትና ህይወት ስለሆነ ክርስትና ህይወት ስለሆነ ይታደጉበታ ባሉበት መሄድ የለም ማደግ መብሰል ማቹሪቲ መለወጥ ባህሪ ካራክተር ማንነት እየተለወጠ እየተለወጠ ከክብር ወደ ክብር ያን መልክ ለማምሰል ከቀን ወደ ቀን ማደግ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 የተወሰኑ ጥቅሶችን አነብላችኋለሁ ህፃናት ሆነን እንዳንገኝ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ያውም በዚሁ መልክ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ወንድሞች ሆይ በአእምሮ ህፃናት አትሁኑ ለክፋት ነገር ህፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ የበሰሉ ክርስቲያኖች አሉ በክርስቶስ ህፃናት ያልሆኑ ክርስቲያኖች አሉ ህፃናት የሆኑ አሉ ህፃናት ያልሆኑ አሉ የእግዚአብሔር ጥሪ ግን እድገት ነው እንድንበስል እንድናድግ ወደ ፐርፌክሽን ወደ ፍጹምነት ወደ መብሰል ኤፌሶን ምዕራፍ 4 ቁጥር 12 እስከ 15 አነባለሁ አሁንም ኤፌሶን ምዕራፍ 4 ቁጥር 12 እስከ 15 እግዚአብሔር ሐዋርያትን ነቢያትን ወንጌል ሰባኪዎችን እረኞችን አስተማሪዎችን የሰጠበትን ምክንያት ተመልከቱ ሁላችን ይላል ሁላችን በሉስቲ ለምንድን ነው ሁላችን የሚለው አንዳንዶቹን ሲል ስለቆየ ነው ጳውሎስ አንዳንዶቹን ሐዋርያት አንዳንዶቹን ነቢያት ይሄው አገልግሎት ጥሪ ለአንዳንዶችን ነው ሁሉ ሐዋርያት ናቸውን አይ አንዳንዶቹ ግን ሁላችን ግን ሁላችን ባንብብላችሁ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ቁጥር 14 እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ህፃናት መሆን ወደፊት አይገባን በስማ እንዴት ምን አይነት ዲስክሪፕሽን ነው የራሱ ከመንፈስ ቅዱስ የፈለቀ ስለሆነ አገላለጹ ስዕሉ ወደፊት ህፃናት መሆን አይገባን በመጣ ነፋስ ሁሉ እየተንገረገረ ወዲህና ወዲያ የሚለው ዛፍ አይታያችሁ ወዲህና ወዲያ ያለ መኖር የለብን ይሄ ህፃንነት ስለሆነ ወደፊት አይገባንም ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ህፃን መሆን አይገባንም ምን እናድርግ እንደግ የማደግ ዘመን የመብሰል ህፃን መሆን አይገባንም ምን እናድርግ እንደግ አንድ ሌላ ተጨማሪ ጥሪ ጥቅስ ዕብራውያን ምዕራፍ 5 ቁጥር 11 እስከ 14 ዕብራውያን ምዕራፍ 5 ቁጥር 11 እስከ 14 ስለ እርሱም የምንናገረው ብዙ ነገር አለን ስለ ክርስቶስ ጆሮአችሁም ስለፈዘዙ በቃልን ተረጉመው ጭንቅ ነው ለምን ቁጥር 12 ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም ወተት የሚጋት ሁሉ ህፃን ስለሆነ እኔኮ ምን ስብከት ያስፈልገዋል ወተት የሚጋት ሁሉ ህፃን ስለሆነ የጽድቅን ቃል አያውቅምና ጠንካራ ምግብ ግን መጣበታሉ ይሄንንም በኋላ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው ህፃናት አትሁኑ ወደ ፍጹምነት ወደ ማቹሪቲ ጳውሎስም አሁን ግሬ ገባው መጀመሪያ ሲሄድ ሊነግራቸው አልቻለም ወተት ነው የሰጣቸው ስጋውያን ናችሁ ይላል ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ይላል ያን ጊዜ ምንም አይደለም ያን ጊዜ ወንጌል ሲሰብክ ያን የመጡ ወንጌል ሲሰብክ ገና ጽኑ መብል ለመብላት አትችሉ ልክ ነው ህፃን ለተወለደ ልጅ ክትፎ ታቀርባላችሁ የዶሮ አሮስቶ አይሰጠውም ለአንድ ሳምንት ልጅ በልንከ ቦጭቅ ምናም ተብሎ ጥርስም የለው ምንም የለው ወተት ነው የሚሰጠው and that's fine በእድሜው ልክ ነው የሚሰጠው ችግሩ ከአስር ዓመት በኋላ ልጁን ስታገኘው ስቲል ወተት ብቻ ከሆነ እና ጳውሎስ ተመልሶ አሁን ሲመጣ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ገና አሁንም ስጋውያን ናችሁና እስካሁን ድረስ ገና አትችሉም ያልበሰለ ጠንካራ ነገር ለመውሰድ ጠንካራ ነገር ለመብላት በባህሪው ያልተቀየረ የህፃንነት ህይወት እግዚአብሔር ያውጣችሁ ወንድሞች ናቶች እንድንወጣ እንድናድግ እንድንበስል መቹር እንድንሆን ህይወታችን እንዲቀየር ነው እግዚአብሔር ይጠራል በእግዚአብሔር ቤት የተተከለ ሁሉ ያድጋል ያፈራል ይሄ ነው ህይወት ስለሆነ ክርስትና ማደግ አለ መብሰል አለ ስለዚህ የተጠራ ነው በተሰጠን የክርስቶስ የመስቀል ህይወት ምን እንድናደርግ ነው ዝም አላችሁ እንድናድግ በዶክትሪን አይደለም ነሰሰርዲ በዶክትሪን አይደለም ወንደሞቼ ናቶች በዝም ብሎ በዚህ በእውቀትና በዶክትሪን ሳይሆን በክርስቶስ ኢየሱስ ህይወት በተሰጠን በክርስቶስ ህይወት በመስቀሉ ህይወት እንድናድግ እንድንበስል ህይወት እንዲቀየር ነው የተጠራን። የባህሪ ያስተሳሰብ በክርስቶስ መስቀል የታረቀ ህይወት የሚለወጥ ባህሪ የለም። ያልበሰለ ህፃናት በጣም ብዙ ታገኛለህ። መለወጥ አለብን። ከህፃንነት መውጣት አለብን። ባህሪ መቀየር አለበት። የክርስቶስ እኛ የክርስቶስ ልብ አለን ብሎ የሚጨነሰው ይሄ ነው። ቁጥር 17 አስተሳሰብ ማለት እኛ ግን የክርስቶስ ልብ፣ የክርስቶስ ህይወት፣ የክርስቶስ አስተሳሰብ በዚህ እውቀት እንድናድግ ነው እግዚአብሔር የጠራን። በመስቀሉ ህይወት እንድናምን ብቻ ሳይሆን እንድናድግ ተጠርተናል። የመጨረሻው ነገር ግን ልንገራችሁ። ስንቶቻችሁ ማድረግ ትፈልጋላችሁ? ኦፍ ኮርስ መጠየቄም ጥሩ አይደለም። በክርስቶስ የመስቀል ህይወት እለት እለት እየተለወጡ የሚበስሉ የበሰሉት እንድንባል ነው እግዚአብሔር የጠራ። የበሰሉት ለመሆን ምን ያስፈልገናል የምትለውን ብቻ ነግሬያችሁ ጨርሳለሁ። ይህን ክፍል መብሰል ምን ይጠይቃል? ያልበሰሉ ክርስቲያኖች አሉ፣ የበሰሉ ክርስቲያኖች አሉ። በጣም ብዙ ሰዎች እዚህ ክፍል ላይ ሲተነትኑ ይህንን ይስቱታል። ያልበሰሉ ክርስቲያኖች አሉ፣ በክርስቶስ ህፃናት አሉ። ቁጥር 1 ምዕራፍ 3 ቁጥር 1 በክርስቶስ ህፃናት አሉ። እንደገናስ ምዕራፍ 2 ቁጥር 6 የበሰሉ አሉ፣ በበሰሉት መሃል ደግሞ። ስለዚህ የበሰሉ ለመሆን ለመብሰል ምን ያስፈልገናል? ምን አይነት ሰዎች ናቸው የሚበስሉት የሚለውን አንድ ነገር ብቻ ተናገረ ጳውሎስ የሚለውን ከዛ ጨርሳለሁ በትንሽ ደቂቃ። ቁጥር 14 እስከ 16 ቅድም ያነበብኩት እሱ ነው። ማን ነው የሚያድገው? ማን ነው የሚለወጠው? ምን መሆን ያስፈልገናል ለማደግ? እነማን ናቸው የሚያድጉት? በጳውሎስ ዲስክሪፕሽን አብራራዋለሁ። በጳውሎስ መንፈሳውያን የሆኑ ያድጋሉ። መንፈሳውያን የሆኑ ያድጋሉ። መንፈሳውያን የሆኑ ቆሮንቶሳውያን ምን ናቸው? ሕፃናት ምን አይደሉም፣ መንፈሳውያን አይደሉም። ሰው የሚያድገው ይላል ቅዱስ ጳውሎስ። እንግዲህ ተመልከቱ ወገኖቼ፣ ሰው የሚበስለው ቁጥር 14 ጀምሮ ያለው ነው። ሰው የሚበስለው መንፈሳዊ ሲሆን በመንፈስ ሲመላለስ፣ ቁጥር 14 ለፍጥረታዊው ሰው ተቃራኒ ማለት ነው። ፍጥረታዊው ሰው አለ አእምሮ፣ ይሄ አይን እግር አእምሮ፣ ይሄ ፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን እሱ ሁሉን ይመረምራል፣ እሱ ያውቃል። እሱ በማንም አይመረመርም ይላል። በማንም የሚለው ማንም የሚለው ስጋዊ ሰውን ነው። በፍጥረታዊ ሰው አይመረመርም፣ በፍጥረታዊ ሰው አይመረመርም። እሱ ግን ሁሉን ይመረምራል፣ ያውቃል። ቆሮንቶሳውያን ለምንድን ያላደጉት? ፍጥረታውያን ስለሆኑ፣ ሰው ብቻ ስለሆኑ፣ መንፈሳውያን ስላልሆኑ፣ በመንፈስ ስላልተመላለሱ። በመንፈስ የሚመላለሱ ያድጋሉ ነው። መንፈሳውያን ያድጋሉ። አሁንም መንቀሳቀስ አትችሉም። አሁን እንኳን በጣም ወንጀል ነው ብትንቀሳቀሱ ራሱ። ምክንያቱም ይህን መጨረስ አለብኝ። ምክንያቱም መንፈሳውያን 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 ስል ልሳንና ትንቢት አድርጋችሁ ሰምታችሁኝ እንዳይሆን ማለት ነው። በዚህማ ቆሮንቶስ አንደኛ ናት። በመንፈስ መቃጠልና መንፈሳዊነት የተለያዩ ናቸው። ሰው በመንፈስ እየተቃጠለ ላያድግ ይችላል። ምሳሌ ቆሮንቶስ። አሁን ጳውሎስ የሚነግራቸው ስለ ጸጋ ስጦታና ስለ ትንቢትና በልሳን ስለ መናገርና ስለ ፈውስና ስለ ተአምራትና ስለ ድንቅ አይደለም። እሱን ምዕራፍ 14 ላይ እንገናኝ። ጢም ብለዋል፣ ባለጠጎች ናቸው። በሱ አንዳች የጸጋ ስጦታ አይጎድልባችሁም ብሎ አይደል የጀመረው ራሱ? አይጎድልም። ሞልተዋል፣ በእውቀት በጸጋ በልሳን በትንቢት ሞልተዋል፣ ግን መንፈሳውያን አይደሉም። ምን ማለት ነው ይሄ? ይሄ እኮ በጣም በመንፈስ ነደዋል መንፈሳን አይደለም ነዳልን ነዳልን ምን ልሎኛማው በመንፈስ ነዶ መንፈሳዊ ያለመሆን አለ ምሳሌ ቆሮንቶስ እንዴ መንፈሳዊ ስጦታ ጥም ብለው 12 እስከ 14 የጸጋ ስጦታ አልወደለባችሁም ተብለው መንፈሳውያን አይደሉም ለዚህ ነው ያላደጉት የሚያሳድገን መንፈሳዊነት ነው የሚያሳድገን መንፈሳዊነት ነው ሰው የጸጋ ስጦታ ተሸክሞ ላያድግ ይችላል ለዚህ ነው በየመድረኩ አሁን ሜስ ምናየው ሜስ ተው ጸጋ ተሸክሞ ሰው ያስተማረ እንደኔ ሰው ትንቢት እየተናገረ ሰው በልሳን እየተቃጠለ ሰው ዕውቀት እያወራ ላያድግ ይችላል ለምን የሚያሳድገን መንፈሳዊ ስጦታ ሳይሆን የሚያሳድገን መንፈሳዊነት ምንድነው መንፈሳዊነት ስፒሪቹዋሊቲ ምንድነው እኔም ቀስ እያለ ለማስረዳት መንፈሳዊነት ምን መንፈሳውያን ማለት አዲስ ኪዳንን ሳነብ ከቆሮንቶስ ተነስቼ መንፈሳውያን ማለት ጌታ ኢየሱስን መስቀሉን ተቀብለው ይሄ መንፈስ ነው በመንፈስ ተቀብለው በመንፈስ እየተመላለሱ በመንፈስ የክርስቶስን ህይወት ለመኖር የሚታገሉ ማለት ይሄን ባለውጣም አብራራለሁ ማን ነው የሚያድገው የኢየሱስን ህይወት እኛ የክርስቶስ ልብ አለን ተብሎ እንደጻፈ ለመኖር የሚታገሉ አሮጌውን የካዱ አዲሱን ለመኖር የሚታገሉ የመታዘዝ ህይወት ነው መንፈሳዊነት በመንፈስ መመላለስ ማለት የመታዘዝ ህይወት ለመታዘዝ ለክርስቶስ ለመኖር እንደ መስቀሉ ለመኖር የኢየሱስን ህይወት ለመኖር የሚታገሉ ለመኖር መታገል ነው መንፈሳዊነት ስጋውያን ናችሁ ይላችኋል መንፈሳውያን አይደላችሁም ይላችኋል በምን አወቀ ቁጥር 3 ልሳን በመናገር ባለመናገር ነው አረ በነገራችን ላይ በጣም እኔ ያው ባለፈው እንደነገርኳችሁ ሚስ አንደርስታንድ እንዳታረጉኝ ምናም ማረግ ማለት አቆሚያለሁ በቃችሁ ሚስ አንደርስታንድ እንዳታረጉ ምናም ማለት አቆሚያለሁ ባልኩ ቁጥር እንደው ሚስ አንደርስቱድ በጣም ሆኛለሁ ኦሬዲ ሚስ አንደርስቱድ ነኝ ስለ ጸጋ ስጦታ ባነሳ ቁጥር በጸጋ ስጦታ አያምኑ ምናም ይባል ሚስ አንደርስታንዲንግ አለ በጸጋ ስጦታ አምናለሁ እሺ በጠቅላላ 12 እስከ 14 እንገናኝ የባህሪ መለኪያ ግን ልሳን ነው ብዬ አላምንም ማደጊያው መንገድ እሱ ነው ብዬ አላምንም አይልማ ቆሮንቶስ ይሄው ያ ሁሉ ጸጋ አለ ስጋውያን ናቸው በምን አወቀ እሳት ስለሌለ ነው መሃላቸው እሳቱ አለ በምን አወቀ ቁጥር 3 በዚህ ነው ያወቃችሁ መንፈሳውያን አይደላችሁ በምን አወቀ እንዴ ቅናትና ክርክር ስለሚገኝባችሁ ስጋዊነት ለካ ስጋዊነት ቅናት ክርክር አድመኝነት ርኩሰት ኃጢአት ምናምን ስጋዊ አይደላችሁ በልሳን እኮ እናገራለሁ መንፈሳዊ አይደላችሁ እንትን አደርጋለሁ መንፈሳዊ አይደላችሁ ስቲል ስጋዊያን ናችሁ ስቲል ህፃናት ናችሁ ህፃን መሆኔን በምን አወቅ ክርክርና ቅናት ስራ አይቶ ነው አላደጋችሁም የሚላችሁ ስራ አይቶ አላደጋችሁ ህፃናት ናችሁ ስጋውያን ናችሁ በምን አወቅ ስራችሁ በመንፈስ መመላለስ ማለት መንፈሳዊነት ማለት በክርስቶስ ኢየሱስ የተሰጠንን አዲስ ህይወት እያሳደጉ እየታዘዙ ክርስቶስን እየሳሉ ለመኖር መታገል ነው ፐርፌክሽን አይደለም ፍጹምነት አይደለም ግን ወደ ፍጹምነት ለማደግ መታገል ሌሎችን ጥቅሶች እናንተ ራሳችሁ ልታያቸው ትችላላችሁ አላስመሻችሁም ገላትያ ምዕራፍ 5 ቁጥር 6 ይሄ ነው የሚነግረን በመንፈስ ተመላለሱ ይላል አሁን ያ በመንፈስ ተመላለሱን ብቻ ካነበብካት እኮ ሚስ አንደርስቱድ ትደረጋለች ገላትያ ምዕራፍ 5 ቁጥር 16 ላይ ምን ይላል በመንፈስ ተመላለሱ የስጋንም ነገር ከቶ ምን አታርጉ ይላል አታስቡ ይላል በመንፈስ ምን አርጉ በሉታ ከዛ በመንፈስ ተመላለሱ ሲል በመንፈስ እንመላለስ ብላችሁ አሁን እናንተ ምን ይመጣላችኋል በመንፈስ እንመላለስ በመንፈስ እንሆን በማንኛው እኮ የእግዚአብሔርን ነገር ወስደን እኮ ሌላ ትሬድማርክ ሰጠነው ለጥፈን ማለት ነው። በመንፈስ መመላለስ ማለት ማለት በመንፈስ እንሁን በመንፈስ እንመላለስ በመንፈስ እንሁን ብላው ሰው የሚታየው ሌላ ነገር ነው አቋለው። ጳውሎስ ገላትያ 5 ላይ የሚታየው እንግል ነገር የመንፈስ ፍሬ ይለነገር ፍቅር፣ ደስታ፣ ሰላም፣ በጎነት። ያው በመንፈስ መመላለስ ማለት ማለት ነው ፍቅር፣ ደስታ፣ ሰላም፣ ስራ፣ ኑሮ፣ ህይወት። በስጋ መመላለስ ማለት የስጋ ፍሬ ነው። በመንፈስ መመላለስ ማለት የመንፈስ ፍሬ በስራ በመታዘዝ ህይወት ነው። የክርስቶስ መንፈስ በክርስቶስ የተቀበልነው የክርስቶስ መንፈስ ነው። አዲሱ ሰው መንፈስ በስጋ ላይ በስጋ ህይወት አዳማዊ ህይወት መንፈስ በስጋ ላይ ስጋም በመንፈስ ላይ እነዚህ ይቀዋወማሉ ይላል በውስጣችን። ይሄ ስቴዲየም የለባችሁ መሰለኝ ጻጣላችሁ። እኔ በጣም አለ ስጋው በመንፈስ ላይ መንፈስ በስጋ ላይ ትግል ስፒሪቹዋል ህይወት ትግል አዳማዊው ባህሪ የስጋ ባህሪ የመንፈስ ባህሪ ከእግዚአብሔር የተወለደው የክርስቶስ ባህሪ አዳማዊ ባህሪ እርስ በርስ ይታገላሉ። በመንፈስ መመላለስ ማለት ማለት ነው። መንፈሳዊነት ማለት የስጋን እየጨቆኑ የስጋን እየገደሉ ለክርስቶስ መነሳት በክርስቶስ ህይወት መኖር የመታዘዝ ህይወት እሱ ነው መንፈሳዊነት። በመንፈስ ተሞልተው የክርስቶስን ህይወት ለመኖር የሚታገሉ ያድጋሉ። መታዘዝና ማደግ አንድ ናቸው። መታዘዝ የማደግ መንገድ ነው፣ በር ነው። በታዘዝን ቁጥር ነው የምናድገው። ያ ባልታዘዝን ቁጥር ምን እየሆንን ነው? እዛው ነው ያለነው። በህፃንነት መብሰል ምን ይጠይቃል? በመንፈስ መታዘዝን ይጠይቃል። ዕብራውያን 5 ቅድም ያነበብኩላችሁም ላይ አለ። ዕብራውያን 5 የመጨረሻውን ጥቅስ ብቻ ላንብብላችሁ። ጠንካራ ምግብ ግን መልካሙንና ክፉውን ለመለየት በስራቸው ለመለየት በስራቸው በሉስቲ በስራቸው በሉስቲ በስራቸው ለመለየት ለነሱ ነው። ጠንካራ ምግብ ለምንድን ነው? በስራቸው ለበሰሉ፣ በስራቸው ክፉና ደጉን ለሚለዩ፣ በስራቸው ለሚያሳዩ። በስራ በክርስቶስ ማደግ ይሄ ነው። ኢየሱስ የሞተው በስራ እንድንገለጥ በስራ በኑሮ በተገለጥን ቁጥር የበለጠ እየተገለጠልን እናድጋለን። በዚሁ ጌታችን አንድ ጊዜ ማቴዎስ 13 ላይ ህዝብ ግጥም ብሎ ተሰብስቦ በምሳሌ ያወራል። ዘሪ ሊዘራ ወጣ እያለ እነሆ ዘሪ ሊዘራ ወጣ እያለ ያወራል። ወደ ቤት ሲገቡ ለደቀ መዛሙርቱ ይተረጉማል። ገብቷቸዋል። የዘሪው ምሳሌ አልገባንም፣ ይተረጉማል ለእነሱ። እዛኛው ይመሰጥርና እዚኛው ያብራራል። ማቴዎስ 13 ብታነቡት ይሄ ነው በቃ። ጌታ ሆይ የእንክርዳዱ ምሳሌ አልገባንም፣ ያብራራል። በኋላ ደቀ መዛሙርቱ አንድ ጥያቄ ጠየቁት። ጌታ ሆይ ለህዝቡ ለምንድን ነው በምሳሌ የምትነግራቸው? ምክንያቱም እነሱ ገባቸው፣ እዛ አልገባቸው። ለምንድነው ለህዝቡ በግልጽ የማትናገረው? ለምንድን ነው በምሳሌ የምትናገረው አሉት። እነሱ እያዩም አያዩም፣ እየሰሙ አይሰሙም አለ። እየሰሙ ስለማይሰሙ የበለጠውን አያሰማቸውም። እነኚህ እየታዘዙ ስለተከተሉ የሚቀጥለውን ያብራራላቸዋል። እነኛ ቢሰሙትም ስለማይታዘዙ አያባክንም። ለካ የእግዚአብሔር ምስጢር በተለወጥን ቁጥር ነው የሚገለጠው። በተለወጥን ቁጥር ነው የምንበስለው። ያንን ልብ እግዚአብሔር ይስጣል። ጨርሳለሁ እያልኩ ቆየው። ምንም ከዚህ በኋላ እንኳን አልፈርድባችሁም፣ ግን አትሄዱ። በጣም እግዚአብሔር ከቆሮንቶሳዊ ህይወት እግዚአብሔር እንዲያወጣን ጸጥጸል ያለው ነው። በመንፈስ እየተቃጠሉ በመንፈስ አለመኖር ነው ቆሮንቶስ። በመንፈስ እየተቃጠሉ በመንፈስ እየነደዱ በጸጋ እያገለገሉ በመንፈስ አለመኖር። ስለዚህ አሁን ታዲያሱ ምን ችግር አለው? ጸጋ ስጦታ እስከተገለጠ ድረስ በጣም በጸጋ ስጦታ መገለጥ የሚሸወዱ ሰዎች አሉ። ጸጋ ይኸው ተገለጠ፣ ምን ሆኑ ነው የምትሉን? አሁንኛ ፈውስ አለ፣ ልሳን አለ፣ ትንቢት አለ እና ምን ችግር አለ? የጸጋን መገለጥ የኃጢአት ፈቃድ አድርገው የሚወስዱ ሰዎች አሉ። ጭጭበል ይዝረቅ፣ ይዘሙት እንትን ይጭጭበል። አይ የእግዚአብሔር አልቲሜት ዓላማ በመንፈስ እኛ የተቃጠለን እንድንሆን ሳይሆን መንፈሳውያን የተለወጠን እንድንሆን። እሺ እሺ፣ እንደዚህ ሆነን ብንኖር ምን ችግር አለው? እንደ ቆሮንቶስ ልሳን አለ፣ ትንቢት አለ፣ ፈውስ አለ፣ ታምራት አለ፣ ጸጋ አለ፣ መገለጥ አለ። ምን ያ ይቻላል? ይቻላል፣ ይቻላል፣ ይቻላል። ምን እንሆናለን? በክርስቶስ ሕፃናት መሆን የሚፈልግ ሳለ በክርስቶስ ሕፃናት ያልበሰሉ ስጋውያን። ታዲያ በክርስቶስ ኢየሱስ መስቀል ለማደግ ምን ያስፈልገናል ካላችሁ፣ ለመለወጥ የተለወጥ ለመለወጥ ፋይት የሚያደርግ እግዚአብሔር ተዋጊውን መንፈስ ያድስላችሁ። በቃ ይህን ቢያንስ ይህንን ጸልየ መውጣት የሆነ ተዋጊው መንፈስ ለመኖር የሚዋጋ ለመኖር የሚታገል ለመኖር በመንፈስ ሆኖ በስጋ ሳይሆን በመንፈስ ሆኖ ለመኖር የሚታገል ለእነርሱ የሚሰጥ ነው። ከህፃንነት የምንወጣበት ሲሪየስሊ የምንይዝበት ቃሉ ላይ ሲሪየስሊ የምንተከልበት ዘመን እግዚአብሔር ያርግልን። ለማንም ያልተሰጠ ህይወት እግዚአብሔር ሰጥቶናል በመንፈስ በነፃ። የእግዚአብሔር ዓላማ በተሰጠን ህይወት እንድናድግ ነው። በተሰጠን ህይወት የምናድገው የሚታዘዝ ልብ ሲኖረን ነው። ግልጽ ወይስ? ለማንም ያልተሰጠ ተሰውሮ የኖረ በነፃ ህይወት ሰጥቶናል። በሰጠን ህይወት እንድናድግ ነው እግዚአብሔር አሳቡና ዓላማው። በመንፈስ የሚያድጉ ከህፃንነት የሚወጡ እንድንሆን ነው እግዚአብሔር የሚፈልገው። ማን ነው ከህፃንነት የሚወጣውና የሚበስለው ካላችሁ ደግሞ ለመታዘዝ የጨከኑ በመንፈስ የሚመላለሱ መንፈሳውያን ስንሆን የእግዚአብሔር ነገር እየበራልን መንፈሳውያን ስንሆን ያን ጊዜ በክርስቶስ ኢየሱስ ልብና በክርስቶስ ኢየሱስ መስቀል እያደግን እንመጣለን።